የአሜሪካ ድምፅ ራዲዮ ጣቢያ ነው።
የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዴሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ ክሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርተው የሚወሰዱ እርምጃዎች ይኖራሉ።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ናቸው። በእስር ላይ የሚገኙ የፖለቲካ እስረኞችን ለመፍታት መንግስታቸው የደረሰበትን ውሳኔ አስመልክቶ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ይዘረዘራል።
ለአሜሪካ ድምፅ አስተያየት የሰጡ ከዚህ ቀደም ታስረው የተፈቱ የኢንተርኔት አምደኞች በበኩላቸው ኢትዮጵያ መንግስት ለዘመናት ሲክደው የነበረውን የፖለቲካ እስረኞች አምኖ ለመፍታት መወሰኑ የሚያስደስት ነው ብለዋል። የዚህንም ዝርዝር በዜና መጽሔት ክፍለ ጊዜ ይዘናል።
ከእነዚህ ከሁለት አበይት የዜና ርዕሶች በተጨማሪ የፌዴራል ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት በኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በዶክተር መረራ ጉዲናና በአቃቤ ሕግ መካከል ባለው ክርክር ብይን ለመስጠት ቀጠሮ ይዟል። አልሻባብ ለሶማሊያ ለኢትዮጵያና ለኬንያ ኃይሎች ሰልለዋል ያላቸውን 5 ሰዎች እንደገደለ የኬንያ መንግሥት ባለሥልጣናት አስታወቁ የሚሉ ይገኙባቸዋል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችም ይዘናል። አድማጮች ጤና ይስጥልን፣ እንደምናመሻችሁ። የዛሬ ታህሳስ 25 2010 ዓ.ም አስተናጋጆች አሉላ ከበደና
አዲሱ አበበ ነን። ንጉሡ ታምሬ ፕሮግራሙን ያቀነባብርልናል። እስከ ምሽቱ 4 ሰዓት አብረናችሁን ቆዩ።
አሁን የሰዓቱን የዓለም ዜና።
የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ዛሬ ረቡዕ በሰጡት ጋዜጣዊ መግለጫ የዲሞክራሲያዊ ምህዳሩን ለሁሉም ሰፊ ለማድረግ ባሉት ጥረት ምክንያት የፖለቲካ እስረኞች እንደሚፈቱ አስታወቁ። ኢትዮጵያ ተቃዋሚዎችን በማፈንና በማዕከላዊ እስር ቤት በማስገባት ማሰቃየትን ጨምሮ በሰብአዊ መብቶች ረገጣ እንደምትከሰስ ይታወቃል። መንግሥት ዛሬ በሰጠው በዚሁ ያልተጠበቀ ድንገተኛ መግለጫ አቶ ኃይለማርያም እንደተናገሩት ቀደም ሲል ወንጀለኞች ተብለው ፍርድ በመጠባበቅ ላይ የነበሩ እስረኞች ክሳቸው ውድቅ ይሆናል። ማዕከላዊ የተባለው ዘግናኙ የአዲስ አበባ እስር ቤት ወደ ሚውዚየምነት እንደሚለወጥ የተናገሩት አቶ ኃይለ ማርያም ክስ የሚጠብቃቸው እና ቀድሞውንም ወህኒ የሚገኙ የፖለቲካ እስረኞች እንደሚፈቱም ተናግረዋል። የሰብአዊ መብት ተከራካሪው ሂዩማን ራይትስ ዎች እስረኞች ላይ ህገወጥ ምርመራ፣ ሰቆቃም ጭምር ይፈጸምበታል ሲል እንደ አውሮፓ አቆጣጠር በ2013 መግለጫ ባወጣበት ማዕከላዊ ስንት እስረኞች እንደሚገኙ ግልጽ አይደለም። ሂዩማን ራይትስ ዎችም ሆነ አምነስቲ ኢንተርናሽናል የኢትዮጵያውያን መንግስት በጅምላ እስራት፣ ታሳሪዎች ላይ ሰቆቃ በመፈጸምና በፖለቲካ እስረኞች ላይ ፍትሐዊ ያልሆነ ይዞታ በመፈጸም ይከሱታል። የዛሬው የአቶ ኃይለማርያም መግለጫ ይፋ የሆነው ከቅርብ ወራት ወዲህ በኦሮሚያና በአማራ ክልሎች የተካሄዱትን አያሌ ጸረ መንግስት ተቃውሞዎች ተከትሎ መሆኑን ያጤኗል። ተቃውሞዎቹ በመላ አገሪቱ በመዛመታቸው መንግስቱ በተቃዋሚዎቹ ምክንያት እንዲያነሳ የተገደደውንና ለአንድ ወር የዘለቀውን የአስቸኳይ ጊዜ አዋጅ ማውጣቱም ወይም ማወጁም አይዘነጋም። ይህ በእንዲህ እንዳለ የፖለቲካ እስረኞች የሉኝም ሲል የኖረው የኢትዮጵያ መንግስት አሁን የፖለቲካ እስረኞች ይፈታሉ በማለት መወሰኑ የሚያስደስት ነው ያሉ ከዚህ ቀደም ታስረው የተፈቱ 3 የኢንተርኔት አምደኞች፣ ነገር ግን ጉዳዩ እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር በሀገሪቱ ውስጥ ባሉ ጠቅላላ እስር ቤቶች በየትኛውም የፖለቲካ አመለካከታቸው የታሰሩ ሰዎች በአስቸኳይ ሊፈቱ ይገባል ብለዋል። ከደርግ ስርዓትም በኋላ ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጡት አምደኞች በዋናነት እርምጃ ሊወሰድበት የሚገባው ደግሞ የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየትን ማቆም ነው። ምክንያቱም አሁን እነ ሸዋ ሮቢትም ሰው እየተሰቃየባቸው ስለሆነ ብለዋል። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል እስረኞቹም መፈታታቸውም ሆነ እስር ቤቱ መዘጋቱ መልካም ነገር ቢሆንም ያላለቁ ግን ብዙ ነገሮች አሉ ሲል ለአሜሪካ ድምፅ ገልጧል። ከዚህ ቀደም ሲል ባነበብነውና አቶ ኃይለማርያም በሰጡት መግለጫም በዚህም ላይ ዘገባ እንደሚኖረን ከወዲሁ እናስታውቃለን።
የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ የወንጀል ችሎት በኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር በዶክተር መረራ ጉዲናና በአቃቤ ሕግ መካከል ባለው ክርክር ላይ ብይን ለመስጠት ቀጠሮ ይዟል። አቃቤ ሕግ በማስረጃ ነት ዘግይቶ ባቀረባቸው ሲዲዎች የተከሳሽ ጠበቆች ከብይኑ በፊት አስተያየታቸውን እንዲሰጡ ፍርድ ቤቱ ትዕዛዝ ሰጥቷል። መለስካቸው አምሃ ዝርዝሩን አድርሶናል።
ዛሬ ከቀኑ 8 ሰዓት ከሩብ ላይ የተሰየመው የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት አቃቤ ሕግ በኦፌኮ መሪ በዶክተር መረራ ጉዲናና በሌሎች እንደ መሠረተው ክስ ያስረዱልኛል ያላቸውን የሰው የሰነድና የድምፅ ከምስል ማስረጃዎች ከመረመረ በኋላ ብይን ለመስጠት ለጥር 24 ቀን 2010 ዓ.ም ቀጠሮ ቆርጧል። ፍርድ ቤቱ የዛሬውን ቀጠሮ ቀደም ሲል ማለትም ከአንድ ወር ገደማ በፊት ይዞ የነበረው ብይን ለመስጠት ቢሆንም ጊዜውን ለሌላ አንድ ወር ማራዘም ተገዷል። ይህ ሊሆን የቻለውም አቃቤ ሕግ ከብይኑ በፊት እስከ ቅርብ ቀን ድረስ ለፍርድ ቤት ያላቀረባቸው በሲዲ የተቀረጹ የድምፅ ከምስል ማስረጃዎች እንዲመረመሩለት በመጠየቁ ነው። የዶክተር መረራ ጠበቆች እነዚህ የድምፅ ከምስል ማስረጃዎች እንዲታለፉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎታል። በሌላ በኩል ደግሞ የተከላካይ ጠበቆች የእነዚህ ሲዲዎች ቅጂ አስቀድሞ እንዲደርሳቸው ጠይቀው አቃቤ ሕግ ቢቃወምም ፍርድ ቤቱ መቃወሚያውን ውድቅ አድርጎ የሲዲዎቹ ቅጂ ለተከላካይ ጠበቆች እንዲደርስ ትእዛዝ ሰጥቷል። ይሁንና የሲዲዎች ቅጂ እስከ ዛሬ ችሎት መሰየም ድረስ እንዳልደረሳቸው ከተከላካይ ጠበቆች አንዱ አቶ ወንድሙ ይብሳ ለፍርድ ቤቱ አቤት ብለዋል። አቃቤ ሕግ ከአንድ ዓመት በፊት የኦፌኮን ሊቀመንበር አቶ መረራ ጉዲናን ጨምሮ ዶክተር ብርሃኑ ነጋን፣ አቶ ጀዋር መሐመድን፣ ኢሳት ወይም የኢትዮጵያ ሳተላይት ቴሌቪዥንንና ኦሮሞ ሚዲያ ኔትወርክን በመደበኛ ወንጀል ሕግ ክስ መስርቶባቸው ክሱን ፍርድ ቤቱ ሲመረምረው ቆይቷል። ከዶክተር መረራ ጉዲና በስተቀር የሌሎቹ ተከሳሾች ጉዳይ የሚታየውም በሌሉበት እንደሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አልሻባብ ለሶማሊያ ለኢትዮጵያና ለኬንያ ኃይሎች ሲሰልሉ አግኝቻቸዋለሁ ያላቸውን 5 ሰዎች እንደገደለ የሶማሊያ መንግሥት ባለሥልጣናት አስታውቀዋል። 5ቱም ሰዎች በአነጣጥሮ ተኳሽ ጓድ ነው ኳንቱ ዋሬ ከተማ ላይ በአደባባይ የተረሸኑት። ይህ በእንዲህ እንዳለ ትናንት የተካሄደ የዩናይትድ ስቴትስ የአየር ጥቃት 2 የአልሻባብ ተዋጊዎችን እንደገደለ፣ 1 ተሽከርካሪ ደግሞ እንዳቃጠለ ተገልጧል። ባለፈው ዓመት ዩናይትድ ስቴትስ ከ30 በላይ የአየር ጥቃቶችን ነው አልሻባብ ላይ ያካሄደችው።
ኬንያ ውስጥ የእስላማዊው አልሻባብ አማጽያን በፖሊሶች ተሽከርካሪ ላይ ዛሬ ረቡዕ ባደረሱት ጥቃት 5 መኮንኖች መሞታቸው ተገለጠ። ጥቃቱ በትክክል የተካሄደው ከሶማሊያ ጋር በሚዋሰነው ድንበር አቅራቢያ በሚገኘው ሰሜናዊ የማንዴራ ቀበሌ መሆኑም ታውቋል። ማላዊ ባለፈው ህዳር ወር የተቀሰቀሰባትን የኮሌራ ወረርሽኝ በመታገል ላይ ናት። በወረርሽኙ እስካሁን 4 ሰዎች ሞተዋል፣ ሌሎች ከ150 በላይ ደግሞ ሆስፒታል ገብተዋል። ላሜክ ማሲና ከብላንታየር ያጠናቀረችውን ዘገባ ቆንጅታየ ይዛ ቀርባለች።
በኮሌራ ወረርሽኙ ይበልጡን የተጠቁት ማላዊ ሐይቅ ዳርቻ ናካታባይና ካሮንጎ የሚባሉት ወረዳዎች ናቸው። የሀገሪቱ የጤና ጥበቃ ሚኒስቴር ቃል አቀባይ ጃሽዋ ማላንጎ
ከካሮንጋ ወረዳ ብቻ እስካሁን 137 የታመሙ ሰዎችን መዝግበናል። ኢንካታቤ ውስጥ ግን 16 ብቻ ናቸው። ካሮንጋ ውስጥ 3 ሰዎች ሞተዋል።
ዋና ከተማዋ ሊሎንግዌ ውስጥ ደግሞ የጤና ጥበቃ ሰራተኞች ትናንትና ማክሰኞ 2 ህሙማንን እንዳገኙ አስታውቀዋል። ወረርሽኙን የቀሰቀሰው በተለይ ካሮንጎ ወረዳ ውስጥ የንጽህና ጉድለት መሆኑ ነው የተነገረው። ካሮንጎ ተቀማጭ የሆነ ጋዜጠኛ ስፔሻል አቤሰሎም እንደሚለው ከህዝቡ 70% የሚጠጣው ንጽህናው የተጓደለ ውሃ ነው።
ሐይቁ ዳር የሚኖሩት ሰዎች ከዚያው እየቀዱ ነው የሚጠቀሙት።
የቴክኒክ ችግር የገጠመን ይመስላል። አሉላ፣ ወደ መጨረሻው ዜና እንለፍ።
በመጨረሻም ዜና አረፍት። አንጋፋው ሐኪም ፕሮፌሰር እደ ማርያም ጸጋ አረፉ። ለኢትዮጵያ ዘመናዊ ሕክምና ሙያ ታሪክ ልዩ ስፍራ ከሚሰጣቸው ቀደምት የሕክምና ባለሙያዎችና የሕክምና መምህራን አንዱ አንጋፋው ሐኪም ፕሮፌሰር እደ ማርያም ጸጋ ትናንት በስቲያ ሰኞ ታህሳስ
ጎረቤት ዛምቢያ ውስጥ ኮሌራ ዋና ከተማዋ ሉሳካ ላይ 40 ያህል ሰው ገሏል። ከመስከረም ወር ወዲህ አንድ ዜና እናነባለን። ማላዊ ውስጥ እንደ አውሮፓውያን አቆጣጠር በ2009 ኮሌራ ተዛምቶ 82 ሰዎች መግደሉ ይታወሳል።
አድማጮች፣ ቀደም ሲል እንዳልነው የቴክኒክ ችግር ገጥሞን ነው። አሉላ ጀመር ያረከውን የታዋቂውን ሐኪም ዜና ረፍት ቀጥል እስቲ።
መልካም። በመጨረሻም ዜና ረፍት አድማጮች፣ በድጋሚ አንጋፋው ሐኪም ፕሮፌሰር እደ ማርያም ጸጋ አርፈዋል። ለኢትዮጵያ ዘመናዊ የሕክምና ሙያ ታሪክ ውስጥ ልዩ ስፍራ ከሚሰጣቸው ቀደምት የሕክምና ባለሙያዎችና የሕክምና መምህራን አንዱ ናቸው። አንጋፋው ሐኪም ፕሮፌሰር እደ ማርያም ጸጋ ከትናንት በስቲያ ሰኞ ታህሳስ 23 2010 ዓ.ም ነው ለረዥም ዓመታት በኖሩባትና በሙያቸውን ባገለገሉባት የካናዳዋ የሃሚልተን ከተማ ያረፉት። ዶክተር አሰፋ ጀጃው በዋሽንግተን አጎራባቿ የሮክቪል ከተማ የሕክምና ተቋም ዲሬክተርና የሳምባና የእንቅልፍ ጋር የተያያዙ በሽታዎች ልዩ ሐኪም ናቸው። ከቀድሞ ተማሪዎቻቸው አንዱ ፕሮፌሰር እደ ማርያምን እንዲህ ገልጿቸዋል።
በሕክምና ሙያ እጅግ በጣም የተዋጣለት ሐኪም፣ ከፍተኛ ክብር ለህመምተኛና ለተማሪ የሚሰጥ ተማሪዎችን መፍጠርና ከሱ የተሻሉ እንዲሆኑ የሚያደርግ ተማሪ ሆነን ተሳስተሃል ብለን ደፍረን ልንናገረው የምንችለው የነበረ ፕሮፌሰር እደ ማርያም ጸጋ ነው። ለሙያው የረቀቀ አክብሮት የነበረው ሐኪም የሚለው ስም ለእሱ የተጻፈ የሚመስል ባለሙያ ነበር።
የአዲስ አበባ ዩኒቨርሲቲው የሳምባ በሽታዎች ልዩ ባለሙያ ሌላው የቀድሞ ተማሪያቸው ዶክተር ጌታቸው አደራይም ለኢትዮጵያ የሕክምና ሳይንስ ድኅረ ምረቃ ትምህርት መስራችነት ፕሮፌሰር እደ ማርያም ቀዳሚ ናቸው ይላሉ።
ፕሮፌሰር እደ ማርያም ሲመጣ እንደነ ፕሮፌሰር አስራት፣ እነ ፕሮፌሰር ጀማል፣ እነ ፕሮፌሰር ባዩ የመሳሰሉ በጣም ጥቂት ኢትዮጵያን ሐኪሞች ነበሩ። ሌሎች የውጭ ዜጎች ነበሩ። በዛ ጊዜ ውስጥ ኢትዮጵያ ውስጥ አንደር ግራጁዌት ትሬኒ ብቻ ነበር። ፕሮፌሰር እደ ማርያም ግን አውት ኦፍ ሂስ ኦን ፐርሰናል ኢኒሼቲቭ ፖስት ግራጁዌት ፕሮግራምን በህክምና ውስጥ በኢትዮጵያ ለመጀመሪያ ጊዜ የዘረጋ እሱ
ለበርካታ ሽልማቶችና ከፍተኛ እውቅና የበቁትን ፕሮፌሰር እደ ማርያምን ህይወትና ስራ አድማጮች በቀጣይ በሌላ ፕሮግራም በሰፊው እንመለስበታለን። ቀሪውን ቃለ ምልልስ ከሁለቱ ባለሙያዎች ጋር ያደረግነውንም በድረ ገጻችን ተመልከቱ። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የረቡዕ ታህሳስ 25 2010 ዓ.ም ስርጭታችንን ነው። የምሽቱ አስተናጋጆቻችሁ
አዲሱ አበበና
አሉላ ከበደንን።
በዓለም ዜና የጀመረው መደበኛ ፕሮግራም በ19 በ25 ሜትር ባንዶች ይቀጥላል እስከ ምሽቱ 4 ሰዓት ማለት ነው። በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከምናቀርባቸው ዝግጅቶች አንዱን ለቅምሻ።
ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ አገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ ነው የሄደው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም ብዙም ርቀት እንደማይሄድ ነው።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ካለፈው አርባ አንስቶ በውጭ ሀገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል የተባለ ቡድን ያቀረበውን የተአቅቦ ጥሪ አስመልክቶ ከሰጡት ምላሽ የተወሰደ ነው። ሁለተኛው አጋማሽ ላይ ዲሞክራሲ በተግባር ፕሮግራማችን ይቃኘዋል። አሁን አብይ ርዕስ
አሁን አብይ ርዕስ ነው ሰዓቱ። አድማጮች፣ አብይ ርዕሳችን የጠቅላይ ሚኒስትሩን ንግግር ተከትሎ አሁን የደረሰን ዘገባ እየተሰናዳ ነው። እንደ ደረሰ እናቀርባለን። የኢትዮጵያ መንግስት የደረሰበትን ውሳኔ ወይም ወስኛለሁ ያለውን ነው። በስር ላይ የሚገኙ የፖለቲካ እስረኞችን መፍታት የተመለከተ ዜና እርሱን ተከትሎ ወደሚቀርበው ነው አሁን ታዲያ የምንሻገረው። የኢትዮጵያ መንግስት ለዘመናት ሲክደው የነበረውን የፖለቲካ እስረኞች አምኖ ለመፍታት መወሰኑ የሚያስደስት ነው ያሉ ከዚህ ቀደም ታስረው የተፈቱ 3 የኢንተርኔት አምደኞች፣ ነገር ግን ጉዳዩ እንደተለመደው የፖለቲካ ማታለያ ሆኖ እንዳይቀር በአገሪቱ ውስጥ ባሉ እስር ቤቶች በየትኛውም የፖለቲካ አመለካከታቸው ሳቢያ የታሰሩ ሰዎች በአስቸኳይ ሊፈቱ ይገባል ነው ያሉት። ከደርግ ስርዓትም በኋላ ትውልድን በማምከን የሚታወቀው የማሰቃያ ቦታ ማዕከላዊ እስር ቤት ዛሬ እንዲዘጋ መወሰኑ የሚያስደስት እንደሆነ የገለጹት አምደኞቹ፣ በዋናነት እርምጃ ሊወሰድበት የሚገባው ደግሞ የሰዎችን ሰብአዊ መብት በጣሰ መልኩ ማሰቃየትና ማሰቃየትን ማቆም ነው። ምክንያቱም አሁን እነሸዋሮቢትም ሰው እየተሰቃየባቸው ስለሆነ ነው ይላሉ። ዓለም አቀፉ የሰብአዊ መብት ድርጅት አምነስቲ ኢንተርናሽናል በበኩሉ እስረኞች መፈታታቸውም ሆነ እስር ቤቱ መዘጋቱ መልካም ነገር ግን ነገም ቢሆን ያላለቁ ግን ብዙ ነገሮች አሉ ሲል ለአሜሪካ ድምፅ ገልጠዋል። ጽዮን ግርማ ዝርዝሩን ይዛለች።
3 ወጣቶች በኢትዮጵያ ሐሳብን በነጻነት የመግለጽ ነጻነትና በዲሞክራሲ ዙሪያ በመጻፍና ሐሳባቸውን በመግለጽ ይታወቃሉ። 3 ታስረው ተፈተዋል። በእስር ላይ ያሉም ይደርስባቸው ስለነበረ ስቃይ ጽፈዋል። እዚህ የአሜሪካ ድምጽ ላይ ቀርበውም አስተያየት ሰጥተዋል። የኢንተርኔት አምደኛው በፍቃዱ ኃይሉና የነገረ ኢትዮጵያ ጋዜጣ አዘጋጅ የቀድሞ ጸሐፊ ጌታቸው ሽፈራው ደግሞ በተለየ በየፍርድ ቤት ችሎቶች እየተገኙ እስረኞች ለዳኞች የሚያቀርቡትን የሰብአዊ መብት ጥሰት አቤቱታ ለሌሎች ያሰማሉ። የኢንተርኔት አምደኛውና የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩ አቶ ስዩም ተሾመም በኢትዮጵያ ወቅታዊ የፖለቲካ የእስረኞች ጉዳይ ላይ አስተያየት በመስጠት ይታወቃል። እሱም ታስሮ ተፈቷል። ዛሬ 4 የኢህአዴግ ድርጅቶች ፕሬዚዳንቶች በጋራ በሰጡት መግለጫ የፖለቲካ እስረኞች ይፈቱ፣ ማዕከላዊም ይዘጋ ማለታቸውን አዲስ ጅማሮ ነው በሚል በበጎ ተቀብለውታል። አስከትለው ግን የሚያነሱት መሰረታዊ ጉዳይ አለ። በፍቃዱ ኃይሉ የመጀመሪያ አድርጎ የሚያነሳው የፖለቲካ እስረኞች ሲባል እነማንን ነው የሚለውን ወሳኝና አስቸኳይ ሳይድበሰበስ ምላሽ ማግኘት የሚፈልግ ጥያቄ ነው ይላል።
እስካሁን ድረስ መንግስት አላመንም ነበረ፣ የፖለቲካ እስረኞች አሉኝ ብሎ አያስብም፣ አያምንም ነበር። ነገር ግን ሀቁ በጣም ያገጠጠ ያፈጠጠ አይነት ስለነበረ ማንም ያንን ኢንተርናሽናል ድርጅቶችም ዲፕሎማቲክ ኮሚኒቲውም ይሁን የሀገር ውስጥ ዜጎች ደጋፊዎችም ሳይቀሩ የፖለቲካና የህሊና እስረኞች መኖራቸው በቃ የተረጋገጠ ነገር ነው። ግን አሁንስ መንግስት እፈታቸዋለሁ ብሎ ቃል ሲገባ የትኞቹን ነው በሱ ሊስት ፖለቲከኝነታቸውን ሊቀበልላቸው የቻለው ወይም እስራቸው ከፖለቲካ ጋር የተገናኘ መሆኑን ሊቀበልላቸው የወሰነ የትኞቹን ነው የሚለው አልጠራም። ስለዚህ ሁሉንም ትጥቅ ትግል መርጠዋል ተብለው ወይም መምረጣቸውን አምነውም ቢሆን በቂ ማስረጃ ተገኝቶባቸውም ቢሆን የታሰሩትንም ጭምር በሰላማዊ ትግላቸው ብቻ የሚታወቁንም ቢሆን ሁሉንም ካላካተተ አሁንም ጎዶሎ ስለሆነ ተራ የማታለል ተግባር ነው የሚሆነው ማለት ነው። በአመለካከት ልዩነታቸው የታሰሩ ሰዎች አሉ። ተቃውሞ ሰልፎችን በማድረጋቸው የታሰሩ ሰዎች አሉ። እዚህ ሀገር የሰላማዊ የፖለቲካ ትግል አያዋጣም ብለው ትጥቅ ትግል በመምረጣቸው አንዳንዶቹ ተማርከው፣ አንዳንዶቹ ደግሞ እንዲሁ ገና ሊሄዱ ሲዘጋጁ የታሰሩ ሰዎች አሉ። ጋዜጠኞች በመጻፋቸው የታሰሩ አሉ። በጥቅሉ በፖለቲካ አመለካከታቸው ልዩነት የታሰሩ በጣም ብዙ ናቸው። እነዚህን ሁሉ ነው ማካተት ያለበት ብዬንም አምነው ነው የፖለቲካ እስረኞች ሲባል እንግዲህ አሁን የኢህአዴግ ወይም መንግስት ግልጽ አላደረገም ውሳኔው የፖለቲካ እስረኛ ሲል የትኞቹን የትኞቹን እንደሆነ በግልጽ አልነገረንም። ስለዚህ እነዚህን የማያካትቱ ከሆነ እንደ እስከ ዛሬው የይስሙላ መፍትሄ ለማዳፈን የመሞከርና የማታለል ነው ማለት ነው።
በፍቃዱ አያይዞ በኢትዮጵያ እስር ቤቶች ውስጥ በነጻነት ሃይማኖትን የማራመድ በእስልምናም በክርስትናም እምነት ተከታዮች ላይ የታሰሩ እንዳሉ፣ በኦሮሚያና በአማራ ክልል ህዝባዊ ተቃውሞ ላይ ተሳትፈዋል በሚል የታሰሩ ቁጥራቸው የሚታወቅ እንዳልሆኑ ጠቅሶ በአሁኑ ወቅት ደግሞ በጣም ጥቂት በጣት ከሚቆጠሩ ግለሰቦች ውጪ የፖለቲካና የህሊና እስረኞችን ዝርዝር የሚመዘግብ ገለልተኛ ተቋም ባለመኖሩ መንግስት ራሱ በሀቀኝነት ሊተገብረውና ሊፈታ የሚገባው ተግባር ነው ይላል። የነገረ ኢትዮጵያ ጋዜጣ አዘጋጅ የነበረው ጋዜጠኛ ሽፈራው መንግስት እስከ ዛሬ ሲክደው የነበረውን የፖለቲካ እስረኞችን ማመኑ አንድ እርምጃ መሆኑን ጠቅሶ ማዕከላዊን በተመለከተ ግን መዘጋቱ ብቻ ዋጋ የለውም ይላል።
ለምሳሌ ማዕከላዊ ዘጋ የሚባለው ነገር በጣም ጥሩ ነው። በርካታ ዜጎች መስዋዕትነት የከፈሉበት ከያዩበት እስር ቤት ስለሆነ ሌላ ቀጣይ ቱሪዝም ሊያየው የማይገባ እስር ቤት ይህን የምለው ስላየው ሰዎች ስቃይ ሲከፍሉ ስላየው ነው። ነገር ግን ማዕከላዊ መዘጋቱ ብቻ ሳይሆን ሌላ ማዕከላዊ እስር ቤቶች መኖር አለመኖራቸው ነው ማረጋገጥ ያለበት እንጂ ከአሁን በኋላ ማዕከላዊ የሚፈጸሙ ወንጀሎች የሰብአዊ ድርጅቶች በዜጎች ላይ የሚፈጸሙ ጭካኔዎች ናቸው እንጂ የቤቱ ጉዳይ አይደለም። ቤቱ መዘጋቱ ስቃይ ማዕከል ሌላ ሰው ልጅ አለማየቱ አንድ ነገር ሆኖ፣ ነገር ግን በየትም በየፖሊስ ጣቢያ ነው አሁን ሳይቀር ነው ስቃይ የሚፈጸመው። ዛሬ እንኳን የከታተል የነበረው መዝገብ የተከሱ 38 ተከሳሾች እንኳን ማረሚያ ቤት ውስጥ ነው ሸዋሮ ቤት የተፈረደባቸው እስረኞች የሚኖሩበት ማረሚያ ቤት ምርመራ ክፍል አይደለም እዛ ሲሰቃዩ ነው የነበረው። እና ዋናው ተግባሩ ነው አንድ ነገር ሆኖ ማዕከላዊ የሚባለው ጭካኔ ቤት መዘጋቱ አንድ ነገር ሆኖ ተግባሩ ነው መቆም ያለበት። መጀመሪያ እስረኞቹ ለመናገር ከአሁን ቀደምም መታሰር ያልነበረባቸው ናቸው። የፖለቲካ ፓርቲ አባላት፣ ጋዜጠኞች በሰላማዊ መንገድ ሲታገሉ የነበሩ ከዛም ባሻገር ደግሞ በስርዓቱ መገፋት ምክንያት አሁንም የፖለቲካ ትግል ውስጥ የገቡ ሰዎች አሉ። እነሱም በስርዓቱ ችግር የታሰሩ ስርዓቱ የስልጣኑን ለማስጠበቅ ብቻ ያፈናቸው እንጂ መታሰር ያልነበረባቸው እንዲያውም በዚህ ወቅት በገዥነት ካሉት ሰዎች የተሻለ ለሀገራቸው የሚያስቡ ሰላማዊና ቅን ሰዎች ናቸው።
የአምቦ ዩኒቨርሲቲ ወሊሶ ካምፓስ መምህሩና የኢንተርኔት አምደኛው ስዩም ተሾመ በበኩሉ በኢትዮጵያ በሙሉ በእስር ቤቶች የሚገኙ የፖለቲካና የህሊና እስረኞች ጥያቄዎቻቸው የህዝብን መብት የተመለከተ ነው ይላል።
እነዚህ ሰዎች የጠየቁት የህዝብ መብት ነጻነትና ተጠቃሚነት ይረጋገጥ ብለው ነው ያስተጋቡት። ፖለቲካዊ መብትና ነጻነታቸውን ነው ያንጸባረቁት በይፋ። ከዛም አልፎ የህዝብን ጥያቄ ነው ያቀረቡት እና እንደ ግለሰብ የእነዚህ የፖለቲካ መብታቸውን በመጠቀማቸው በመጠየቃቸው ነው ለእስር የተዳረጉት። እንዲሁም ደግሞ የህዝብን ጥያቄ ስላስተጋቡ ነው ለእስር የተዳረጉት እና ግለሰቦቹ ምናልባት እስር ቤት ገብተው ታስረው ሊሆን ይችላል። አንድ በዋናነት ግን ሲያነሱ የነበረውም የህዝቡ ጥያቄ እንደሆነ የህዝቡ ፖለቲካዊ መብትና ነጻነት ይከበር እያሉ ስለነበረ በጥቅሉ የታሰረው ህዝቡ ነው። የህዝቡ ጥያቄ ነው ያቀረቡት። ህዝቡ ነው የፖለቲካ መብቱን ነጻነቱን ፍትህ ያጣው። ህዝቡ ነው የታሰረው። ህዝቡ ነው መፈታት ያለበት።
የአራቱም የፖለቲካ ድርጅቶች በተሳተፉበት መግለጫ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የማዕከላዊውን መዘጋት በተመለከተ ማዕከላዊ በደርግ የስልጣን ዘመን በምርመራ ስም የጭካኔ ተግባር ስለሚፈጸምበት በህዝቡ ውስጥ ተመሳሳይ ስሜት እንዳይፈጥር የሚሆን እንደሆነ ጠቀስ አድርገው አልፈዋል። አቶ ስዩም በእርግጥ ማዕከላዊ በአጼ ኃይለስላሴ ዘመን ተከፍቶ በደርግ ጊዜ ማሰቃየት ተግባር ተፈጽሞበት ነበር ይላል።
ማዕከላዊ በእውነት በግልጽ ለመናገር አንድ ትውልድ መሀን ያደረገ ቦታ ነው። መሀን የሆነበት ትውልድ የተቀጨበት ቦታ ነው። በኢትዮጵያ ታሪክ የታሪክ ጠባሳ ነው። ያ እስከ ዛሬ ድረስ ተከፍቶ ተመሳሳይ አገልግሎት እየሰጠ መቆየት አልነበረበት ቦታ ነው። ሆኖም ግን በእርግጥ የተቋቋመው በደርግ ጊዜ አይደለም። በአጼ ኃይለስላሴ ዘመን የተቋቋመው የምርመራ ቦታ ነው። የመደበኛ የኢንቨስቲጌሽን ስራ የሚሰራበት ቦታ ነው። ሆኖም ግን ላለፉት 25 ዓመታት የኢህአዴግ መንግስት ሲያደርግ የነበረው በዛ ቦታ ላይ የስቃይ ምርመራ ተግባራዊ ሲያደርግ የነበረው ባትም በደርግ ዘመን ሲደረግ ከነበረው የባሰ እና ከዛ ያልተናነሰ ነው እና በዛ ቦታ ላይ ለተፈጸመው ኢሰብአዊ ድርጊት ይቅርታ ብቻ ሳይሆን የዚህ ሰለባ የሆኑ ሰዎችን ሙሉ በሙሉ የካሳ ክፍያ፣ የሞራል ካሳ ክፍያ፣ የአካል ጉዳት ክፍያ ከፍሎ ይህን ነገር በዛ ነገር የተሳተፉ ሰዎች ሙሉ በሙሉ ተጠያቂ የሚሆኑበት መፈጠር አለበት ብዬ ነው የማምነው። ይሄ የሰብአዊ መብት ተፈጽሞ የሰብአዊ እጅግ በጣም ሰቅጣጭ የሆነ የሰብአዊ መብት ተፈጽሞ እንዲህ በቀላሉ ሙዚየም ይሆናል እና ይቅርታ ተደርጓል ወይም መዘጋት አለብህ በሚል የሚታለፍ አይደለም። እዛ ቦታ ላይ ትውልድ የሚተርፍ ጠባሳ በዜጎች ላይ ሞራል ላይ አካል ላይ የደረሰው ጉዳት እጅግ በጣም አሰቃቂ ስለሆነ እነዚህ ጉዳት ሰለባ የሆኑ ሰዎች በሞራልም ሆነ በገንዘብ ደረጃ ካሳ ተከፍሏቸው ይቅርታ ሊጠየቁ ይገባል፣ በግል እያንዳንዳቸው ማለት ነው።
ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች በማዕከላዊ እስር ቤት እስረኞች ላይ ሕገ ወጥ የሆነ የሰቆቃ ምርመራና ማሰቃየት እንደሚፈጸም በተደጋጋሚ ሪፖርት ሲያወጡ ቆይተዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብት አጥኒ አቶ ፍስሐ ተክሌ በበኩላቸው ይህ በጎ ጅምር ቢሆንም ብዙ የሚቀሩ ነገሮች ግን አሉ ይላል።
እኛ ቶርቸር እንግዲህ ማዕከላዊ ቶርቸር የሚፈጸምበት ቦታ ነበር። በደርግ ዘመንም በኃይለ ሥላሴ ዘመንም አሁንም እስካሁን ድረስ ብዙ እስረኞች አሉ። የተለያዩ ፍታት እርምጃዎች ይወሰድባቸው ነበሩ። ስለዚህ ይህ ማዕከላዊ በታሪክ ራሱ ብዙ አይነት ስቃይና ፖለቲካዊ ተግባር ይፈጸምበት የነበረው ቦታ እስካሁን መቆየት አልነበረበትም። መዘጋቱ እንደ አንድ ገርምነት ነው። የፖለቲካ ፓርቲ አባላት የሆኑ እስረኞችን እንፈታለን ተብሎ የሚፈታውንም ነገር እንደ ጥሩ ዜና ብንወስደውም ይህ ማለት ግን በመጨረሻ አንድ እርምጃ የምንወስደው ነገር አይደለም። ምክንያቱም እነዚህ ሰዎች መጀመሪያ እንዲሁም መታሰር አልነበረባቸውም። ምክንያቱም በፖለቲካ አቋማቸው፣ በፖለቲካ ተሳትፏቸው ምክንያት ላይ ታሰሩትና እስካሁን መታሰር አልነበረባቸውም። ስለዚህ ይህን የተሰዎች ላይ የኢትዮጵያን እርምጃዎችን የማስተካከል እርምጃዎችን የወሰዱ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ስለዚህ አሁን የተሰጠውን መግለጫ እንደ መጀመሪያ ነገሮችን ለማስተካከል እንደተወሰደ የመጀመሪያ እርምጃ ነው እንጂ ከዚህ በኋላ ቀጣይ ነገሮች መኖር አለባቸው ብለን እናስባለን። ከእነዚህ ሞች እንግዲህ እስረኞች የታሰሩት ማዕከላዊ ብቻ አይደለም፣ ሌሎች የታወቁም ያልታወቁም የእስር ቦታዎች አሉ። ኢትዮጵያ ውስጥ የፖለቲካ እስረኞች የታሰሩባቸው የሚፈጸሙባቸው ቦታዎች እነሱም እንዲዘጉ እንፈልጋለን። ሁለተኛ እነዚያን እርምጃዎች የወሰዱ ሰዎች ለፍርድ እንዲቀርቡ እንፈልጋለን። ከዛ በተጨማሪ ደግሞ በሀገሪቱ ያለው አጠቃላይ የሲቪልን ፖለቲካ ራይትስ አከባበር ሁኔታ መስተካከል እንዳለበት እናስባለን። በተለይ ሰዎች ሀሳባቸውን የመግለጽ መብታቸው የመሰል መብታቸው እንዲከበርና መንግስትም ያንን ኮሞ እንዲያደርግ ወይም ደግሞ አስፈላጊ ይህን ማመቻቸው እንደዛ እንዲያደርግ እንፈልጋለን እና ቀጣይ እርምጃዎች እንዲኖሩ እንፈልጋለን። የመጀመሪያው እርምጃ ተጀምሯል ብለን እናስባለን። እሱም ይፈጸማል ብለን እንገምታለን። ቀጣይ ነገሮችን እንጠብቃለን።
በሌላ በኩል የሂውማን ራይትስ ዎች የአፍሪካ ቀንድ ተመራማሪ ፊሊክስ ሆርን በትዊተር ገጻቸው ላይ ይህንኑ መግለጫ በተመለከተ የኢትዮጵያ መንግስት ማዕከላዊ ማረሚያ ቤትን ለመዝጋት እና የፖለቲካ እስረኞችን ለመፍታት መወሰኑ አስፈላጊና የመጀመሪያ እርምጃ ነው፣ ነገር ግን በጣም ብዙ የሚቀር ነገር አለ። መንግስት ለአመታት በማዕከላዊ ማረሚያ ቤት ተፈጽመዋል ስለሚባሉ የስቃይ ምርመራ ማካሄድና በጉዳዩ ተጠቂ ለሆኑ ግለሰቦች በኃላፊነት መጠየቅ አለበት። ነጻና አድሎ የሌለበት ምርመራ ማረጋገጥና የክስ ሂደት ማካሄድ እንደዚሁም ምርመራውን በፈጸሙ ግለሰቦችና ባለስልጣኖች ላይ እርምጃ መወሰድና ኃላፊነቱን መውሰድ አለበት ብለዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው የምናመራው። ቀደም ብለን ያስተዋወቅ ነው የአራቱ የኢህአዴግ ድርጅቶች ፕሬዚዳንቶች በተገኙበት የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ማዕከላዊ መዘጋትና የፖለቲካ እስረኞች መለቀቅ አስመልክቶ የተናገሩትን ወይም የሰጡትን መግለጫ የተመለከተ ነው። መለስካቸው አመሀ ከአዲስ አበባ ተከታትሎታል።
በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዲሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ ክሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትሎም ቢሆን ነገር ግን የዲሞክራሲ ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ መድብለ ፓርቲ ዲሞክራሲ ስርዓታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው።
አክለውም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ማዕከላዊ የተባለ የሚታወቀውን ተቋም እንደሚዘጋ አስታውቀዋል።
ማዕከላዊ ተብሎ የሚታወቅ የማቆያ እስር ቤት አለ። ይሄ ምርመራ እስር ቤት በደርግ ጊዜ በርካታ ሰዎች ስቃይ ያዩበት እስር ቤት ነው። ብዙ የሰብአዊ መብት ጥሰቶች የተካሄዱበት እስር ቤት ነው። በህብረተሰቡ ውስጥ ይሄ ማዕከላዊ የሚባለው ሲነሳ ያ ስቃይ ነው የሚነሳው። አሁን ይሄ አዲሱ የምርመራ ቢሮአችን እዛ ተቀምጦ ያንን መንፈስና አስተያይ ባለበት ቢሮ አካባቢ መቆየቱ በራሱ የሚፈጥረው የራሱ ተጽዕኖ አለ። ከዚህ አኳያ መሆን ያለበት አዲሱ ስርዓት በአዲሱ ቢሮ በአዲስ እንትን መገንባት አለበት። ያንን ግን ታሪካዊ የነበረውን መጥፎ ገጽታ መዝጋት አለብን፣ ዘግተን ሙዚየም መሆን አለበት።
ይህ ስብሰባ ሲጀመር የድርጅቶቹ መሪዎች የገቡበትን መንፈስ አራቱም የድርጅት መሪዎች ማለትም የህወሀት፣ የብአዴን፣ የደህዴንና የኦህዴድ ድርጅቶች ሊቀመናብርት ገልጸዋል። የኦህዴድ ሊቀመንበርና የኦሮሚያ ብሔራዊ ክልላዊ መንግስት ፕሬዚዳንት አቶ ለማ መገርሳ ይህን ብለው ነበረ።
በግልጽ መታወቅ ያለበት ወደዚህ ግምገማ ስንገባ ሁላችንም የገባንበት የተለየ ስሜት አለ። የቆምንለት የታገንለት ህዝብ አለ። እየለፋንም እየሰራንም እየወደቅንም እየተነሳንም ብዙ ችግር ውስጥ ገብተናል። ብዙ ችግር ውስጥ ወድቀናል። አሁን አገሪቷ ቀውስ ውስጥ ነው ያለችው። እነኚህ ስሜቶች በተለይ ደግሞ አገርን ህዝብን እንደምንመራ ኃላፊዎች ኃላፊነት እንደሚሰማ አመራር ሆነን ወደዚህ ግምገማ ስንገባ በዚህ ሙሉ ስሜት ነው የገባነው። ለጨዋታ ብለን የገባን ግምገማ አልነበረም። ወደዚህ ግምገማ ስንገባ የግለሰብ ክብር ስልጣን የማንም ስልጣን ገደል ይግባ ከአገር በላይ አይደለም። ከማናችንም ስልጣናችን ክብራችን ከአገር በታች ነው። በዛ ደረጃ ነው የምናየው በሚል ነው በዚህ ሂሳብ በዚህ ስሜት ነው ወደዚህ ግምገማ ገብተን ያየ ነው አገራችንን እናድ።
አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብቶች ተከራካሪ ድርጅት ዛሬ ባወጣው አጭር መግለጫ ደግሞ ማዕከላዊ የተሰኘውን እስር ቤት መንግሥት መዝጋቱ መልካም እርምጃ መሆኑን አወድሷል። ይሁንና መንግሥት እንደ አውሮፓ አቆጣጠር ከ1991 ዓ.ም ጀምሮ የተፈጸሙትን የሰብአዊ መብቶች ጥሰት እንዲመረምርና አጥፊዎች ሁሉ በሕግ እንዲጠየቁ አሳስበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ በኢራን መንግስት ላይ የፖለቲካ ተቃውሞ በሚካሄድበት በአሁኑ ወቅት ዓለም ዝምታን መምረጥ የለበትም፣ የተቃዋሚዎቹን ድምፆች በማጉላት ተግባር መርዳት አለበት ብለዋል። በተባበሩት መንግስታት ድርጅት የአሜሪካ ድምፅ ራዲዮ ዘጋቢ ማርጋሬት በሽር የላከችውን ዘገባ አዳነች ፍሳዬ ታቀርባለች።
አምባሳደር ሄሊ በአስቸኳይ በጠሩት ጋዜጣው ጉባኤ ዩናይትድ ስቴትስ በተባበሩት መንግስታት ድርጅት እርምጃ እንዲወሰድ ትጠይቃለች ብለዋል።
We must not be silent. The people of Iran are crying out for freedom.
ዝም ማለት የለብንም። የኢራን ህዝብ የነጻነት ድምጽ እያሰማ ነው። ነጻነት ወዳድ የሆነ ህዝብ ሁሉ ከነሱ አላማ ጋር መቆም አለበት። የኢራንን መንግስት መንቀፍ የሚያዘወትሩት ኒኪ ሄሊ የተባበሩት መንግስታት ድርጅት በሁኔታው ላይ እንዲነጋገር አስቸኳይ ስብሰባ ጠራለሁ ብለዋል። የመንግስታቱ ድርጅት የሰብአዊ መብት ካውንስልም በጄኔቫ እንዲሰበሰብ እንደሚጠይቁ ጠቁመዋል። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት የአገር ውስጥ ጉዳዮችን ሳይሆን በዓለም አቀፍ ሰላምና ጸጥታ ላይ አደጋ በሚደቅኑ ችግሮች ላይ የሚያተኩር በመሆኑ ስብሰባ ለማድረግ ይስማማ እንደሆነ ግልጽ አይደለም። የሰብአዊ መብት ካውንስሉ እስራኤልን በነቀፈበት ወቅት የፖለቲካ የግብዝነትና የመሸሽ መድረክ በማለት ነቅፈውት ስለነበረ የካውንስሉን ስብሰባ ጠራለሁ ማለታቸው ጥያቄ አስነስቷል። የዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ኤችአር መክማስተር የኢራን ሕዝብ ፍላጎቱን ከማርካት ይልቅ አሸባሪነትን በማስፋፋት ላይ በሚያተኩር መንግስት ተስፋ ቆርጧል ሲሉ ለአሜሪካ ድምጽ ተናግረዋል።
That this regime be denied the resources it needs to continue its murderous campaigns.
ስለሆነም የመንግስት በግድያ ዘመቻው እንዲቀጥል የሚረዳው ጥሪት እንዲነፈገው ያስፈልጋል። ዲፕሎማሲ ማቀብም መጠቀም ግድ ይላል። የኢራን ህዝብ በመንግስቱ ባሪና ባያያዙ እንዲሁም በተቀረው ዓለም ላይ በሚፈጽማቸው ተግባሮች እንዳልረካ እያየን ነው።
ከሶስት አመታት በፊት ከኢራን ጋር የተደረገው የኒውክሌር ስምምነት ለዘጠና ቀናት በአዲስ መልክ ማረጋገጫ ማግኘት ያለበት ጊዜ በመድረሱ የትራምፕ አስተዳደር በያዝነው ወር በቴህራን ላይ አዲስ ማዕቀቦች የመጣል እድል ያገኛል። ፕሬዚዳንት ትራምፕ በባራክ ኦባማ አስተዳደር ወቅት የተደረገውን የኒውክሌር ስምምነት ባለፈው ጥቅምት ወር ማረጋገጫ እንደማይሰጡ ገልጸው የሀገሪቱ ምክር ቤት ማዕቀብ ለመጣል እንዲነጋገርበት ልከውታል። ይሁንና ምክር ቤቱ ያደረገው ነገር የለም። አሁን ግን ምክር ቤቱ በኢራን መንግስት ላይ የፖለቲካ ተጽዕኖ ለማድረግ ይገፋፋ ይሆናል። ዓለማው ግን ምን ይሆናል? የዋይት ሀውስ ቃል አቀባይ ሴራ ሃከቢ ሳንደርስ ዋሽንግተን ኢራን ውስጥ መንግስታዊ ለውጥ እንዲኖር ትፈልግ እንደሆነ ተጠይቃለች።
ዋናው ግብ የኢራን ዜጎችና ህዝቡ መሰረታዊ የሰብአዊ መብታቸው መከበሩ ነው። አሸባሪነትን የሚረዳ መንግስት መሆኑ እንዲቆም እንፈልጋለን። ይህም መላው ዓለም የሚፈልገው ነገር ይመስለኛል።
ኢራን ውስጥ በመካሄድ ላይ ያለው የተቃውሞ ሰልፍ ዘላቂ መፍትሄ ያመጣ እንደሆነ በጊዜው የሚታይ ነገር ነው።
የመጽሔቱንና የዕለቱን አቢሪስ ትንታኔዎች ነው አድማጮች የተከታተላችሁት። በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንሰማለን።
ሰላሙ ንጉስ ባላለው ከራ ያለ ቦታ ነው እንደውለው። የዚህ ሁለት ሳምንት ሲቋረጥ የኢንተርኔት ጉዳይ በዚህ ዘመን በሰባይ መስ ነው ልምት ታየው። ኢንተርኔት መቋረጥ ማለት ልክ እንደ ሰባይ መስ ነው የሚቆጠረው እና የዚህ ጉዳይ ባለስልጣናትም እንዲጠይቁልን እንፈልጋለን። አመሰግናለሁ።
ተናስተልኝ። አሜሪካ ሬዲዮ ተከታታዮችና አድማጮች በሙሉ እንደምን አላችሁ? የዘወትር አድማጫችሁ ነኝ። መግለጫ ቅንጅት መግለጫ፣ ሰማያዊ ፓርቲ መግለጫ፣ የኢህአዴግ መግለጫ፣ ሁሌ መግለጫ ዋጋ የለው፣ በተግባር ማሳየት ነው። በተለይ የመንግስት ሚዲያዎች ትክክለኛ ኢንፎርሜሽን አያስተላልፉም። በወቅቱ ቀበሌና የወረዳ አስተዳደሮች በወቅቱ መልስ አይሰጡም። የፖሊስ አባላት ሰውን ሲደበድቡ ሲገሉ፣ መንግስት መግለጫ ከመስጠት ይልቅ በተግባር እነዚህን ሰዎች እስቲ የተወሰኑትን እርምት ወስዶ አስሮ እነዚህ ወንጀሎች የፈጸሙ ሰዎች ትክክለኛውን ህግ ቀርበው ወንጀሉን አምነው ወይም በአምኑም የተደረገባቸውን የፍርድ ሂደት ማሳየት አለበት። መንግስት ዝም ብሎ ሁልጊዜ መግለጫ ሁልጊዜ ተሳስተናል ይህ አይነት አባባል አዋጣ። ለህዝቡ መግለጫ ይቅርታ ተመጠየቅ ልቅ ይህን ነገር ቢያሳይ የበለጠ በተግባር ጥሩ ይሆናል። እንደዚህ እናደርጋለን፣ እንደዚህ አድርገናል፣ ታድሶ አድርገናል፣ ገደመደ እያሉ ብዙ ህዝቡ ማታለል ዋጋ የለውም። አመሰግናለሁ። ከመካከለኛው ምስራቅ ነኝ፣ አታለው አሰፋ።
ሰላምን ቢዎች እንደምን አላችሁ? በእውነቱ ዛሬ በጣም ነው ደስ ያለኝ። መንግስታችን ወደ ልቦናው እየተመለሰ ነው ማለት ነው። በእውነት እንደዚህ አይነት ትልቅ እርምጃ መውሰድ ቀላል አይደለም። መንግስት ጥሩ ማሰብ እየጀመረ እንደሆነ ነው የሚያሳየው። ቀጥሎ ደግሞ በአገር ውስጥ እና ከውጭ ሀገርም ያሉትን ተቃዋሚዎች እውነተኛ ድርድር ማድረግ፣ ከጎረቤት ሀገሮች ጋር ሰላም እርቅ መፍጠር፣ ብሔራዊ የእርቅና የሰላም ጊዜ ማድረግ፣ በክልሎች ሆነ የተለያዩ አጎራባች ክልሎች የኔ ነው የሚል ልዩ ጥቅም የሚል አባባልን አስወግዶ ሰዎች ሁሉ ለፍቅር ለአንድነት የሚኖሩባት የተባበረች ኢትዮጵያን መስርቶ እድገቷን ማፋጠን ነው የሚያስፈልገው። መንግስት ይህን ጀምሯል። ቀጣይ ደግሞ የተሻለ ነገር እንደምንሰማ እንጠብቃለን። እናመሰግናለን ቪዲዮዎች፣ እናንተ ምድሉን ስለሰጣችሁኝ ታንኪዩ።
አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በቀረቡት ሀሳቦች፣ ፕሮግራሞች፣ ሰሞንኛ አነጋጋሪ ጉዳዮች ላይ አስተያየቶቻችሁን አድርሱን፣ እናስተናግዳለን። አድማጮች አሁን ወደ ሁለተኛው አጋማሽ ስርጭታችን፣ ሰዓቱ አለፈ ብሏል፣ ዘልቀናል። ኢትዮጵያውያን በአሜሪካ ነው ቀጣዩ። ኢትዮጵያውያንም በአሜሪካ አዲሱ የአንተ ሰዓት ነው የሚመስለው። እጅ ከምን
ጣና ሐይቅ በእንቦጭ መወረሩን ታውቃለህ?
በትክክል።
በዚያ ላይ ያንን ለማጥፋት የሚረባረቡ ኢትዮጵያውያን በየቦታው አሉ። አትላንታ አሉ፣ ሌላም ቦታ አሉ፣ ግን እዚህ ዲሲም ያሉ ይንቀሳቀሳሉ። እኔ የማቀርበው ካናዳ ኦታዋ አካባቢ የተሰባሰቡ ኢትዮጵያውያን ጣናን ከእንቦጭ ለመታደግ የተቋቋመ ግብረ ኃይል በሚል የግብረ ኃይሉ ሰብሳቢ የሆኑትን የእጽዋት ሳይንስና የግብርና ምጣኔ ሀብት ምሁሩ አቶ ሰማነው ታምራት ሰብሳቢ ናቸው። እንዲሁም ደግሞ የብዝሃ ሕይወት ጥበቃና አጠቃቀም ባለሙያ የሆኑት ዶክተር አውግቸው ተሾመ የግብረ ኃይሉ አባላት ናቸው። እነዚህ ነው አይቻለሁ
የሚመለከታቸው ጣ የሚያውቁ ሰዎች።
አቶ ሰማነው ናቸው ስብስቡ ኬት ኬት እንደሆነ በመናገር የሚጀምሩልን።
ጣናን ከእንቦጭ ለመታደግ የተቋቋመ ግብረ ኃይል ሰየም ነው። በዚህ ግብረ ኃይል ውስጥ የተካተቱት ኦታዋ፣ ቶሮንቶ፣ ሃሊፋክስ፣ ሞንትሪያል፣ ቫንኩቨር እና ካልጋሪ ከተሞች ያሉ ናቸው። በአጠቃላይ ወደ 30 ምንሆን ሰዎች አለን፣ ግን ብዙ ሰዎችን በአባልነት አሉን ማለት ነው። አንድ አላማ ይዘን የተነሳ ነው። ችግሩ አስቸኳይ ስለሆነ አስቸኳይ ምላሽ የሚጠይቅ ነው እና አስቸኳይ ምላሽ ደግሞ ለመስጠት ምን ማድረግ አለብን ሲባል ከዲያስፖራው የምንችለውን ያህል ገንዘብ አሰባስበን አረሙን የሚያስወግድ መሳሪያውን ገዝተን ከካናዳ ብንልክ ይጠቅማል ከሚል አንጻር ነው ተነጋግረን። ይሄ ነው አላማችን።
ካናዳ ነው ያለው እንደ ማሽኑ
መሳሪያ ነው። መሳሪያው የሚገኘው እዚህ ቶሮንቶ ኦክቪል የምትባል ከተማ አለች። ከቶሮንቶ 15 ኪሎ ሜትር ርቀት ላይ የምትገኝ እዛ ነው መሽኑ የሚሰራው። በነገር ላይ ኦንታሪዮ ክፍለ ሀገር ውስጥ ወተር ሀያሲን ወይም እምቦጭ ከፍተኛ ችግር ነው። በካናዳ ራሱ ፋብሪካውንም አነጋገር ናቸው። መሽኑ እዚህ እንደሚሰራ ነገሩን፣ ዋጋውንም ነገሩን። ሁለት አይነት ነው ዋጋው። ሚዲየም ሆርስ ፓወር ያለው 49,980 ዩኤስ ዶላር ነው። 25 የፈረስ ጉልበት ያለው ከዚያ በላይ ከፍ ያለ ፈረስ ጉልበት ያለው ደግሞ እስከ 150,000 ዩኤስ ዶላር ኮስት ያደርጋል ነው እንግዲህ ያለ።
ለኢትዮጵያ እምቦጭ ታዲያ የትኛው ነው የሚያስፈልገው ተባለ?
ሁለቱም ያስፈልጋል። የአቅም ጉዳይ ነው። ትልቁ ቢሄድ በጣም ጥሩ ነው። እየሰበሰበ እያጨደ ለእንስሳትና ለደሮ መኖ እንዲሆን አድርጎ የሚተፋ መሳሪያ ነው ያለው። መካከለኛ ጉልበት ያለው መሽን ከሆነ ዝም ብሎ እየሰበሰበ ብቻ አውጥቶ ነው የሚጥል እንጂ የሚፈጭ አይደለም እና በእንደዚህ አይነት ሁኔታ ነው ያለው። ስለዚህ አቅም ካለ ትልቁን መግዛት ይመረጣል። አቅም ከሌለ ግን በመካከለኛ ጉልበት ላይ ያለውን መሳሪያ ገዝቶ መላክ የሚደገፍ ነው።
የሚገኘው የሚሰበሰበው ገንዘብ ይወስናል። የገንዘብ አስተዋጽኦን ፕሮግራም አላችሁ የቅዳሜ ሳምንት፣ ወደዛ እንሄዳለን። እንደ አንድ ጥያቄ ግን ወደ ዶክተር አብግቸው ከመሄደ በፊት ዓለም አቀፍ ይዘት አለው የእናንተ ስብስብ ወይም ስዛው ነው? ለምን ከዚህ ቀደም ያነጋገርናቸው ሰዎች አሉ እንደዚህ ጥረት የጀመሩ እና በዚህ ጉዳይ ላይ እየተጉ ያሉ፣ ከእነሱ ጋር ትገናኛላችሁ እናንተ?
እስራኤል ከሚንቀሳቀሱ ቴል አቪቭ የሚንቀሳቀስ ቡድን አለ። ከእነሱ ጋር ንግግር አድርገናል፣ ተነጋግረናል። እናም ዋናው በሀሳብ እና በሙያ እየተደጋገፍን አብረን መስራት እንዳለብን ስምምነት ላይ የደረስን ነው።
እሺ፣
ሌላው እዚህ ደግሞ አሜሪካን ሀገር ዲሲ ቤዝድ የሆነ ግሎባል አላያንስ ፎር ዘ ሪስቶሬሽን ኦፍ ሌክታና የሚል አለ። እነሱ ግብረሰናይ ድርጅት መልክ የተቋቋሙ ናቸው። ከእነሱም ጋር እንደዚሁ ስብሰባ አካሂደናል። በሙያ መደጋገፍ እንችላለን።
ግን ያው ማሽኑን መሳሪያውን ለመግዛት ያው የግላችሁን ገንዘብ አዋጥታችሁ አሰባሰባችሁ ነው የምታደርጉት?
ትክክል ነው። አሜሪካም ያሉት የራሳቸውን መሽን ገዝተው መላክ ይችላሉ። በእንደዚህ አይነት መልኩ በየግላችን መሽኑን ገዝተን መላክ እንችላለን። ግን ቴክኒካሊ መደጋገፍ አለብን የሚል አንደርስታንዲንግ ላይ ነው የደረስነው
ከስራ
ባለ አላያንስ ጋር ማለት ነው።
መልካም። ዶክተር አብግቸው ተሾመ፣ እምቦጭ ራሱ ይሄ ወራሪ ባዕድ ፍጥረታት ያሉኝ እንዴት ነው የሚፈጠሩት? ከየት ነው የሚመጣው? ራሱ ምንድን ነው?
በእንግሊዝኛው ኢንቬሲቭ ኤሊየን ስፒሺስ ይባላሉ። አጠቃላይ የጥቅል ስማቸው ወራሪ ባዕድ ፍጥረት ሲባል የሄዱበት አካባቢ በሰው ነው የሚመጡት። ሰው ሰራሽ ናቸው።
በሰው ማለት እንዴት?
ሰው ማለት በተለያየ መንገድ ሰው ከአንድ ቦታ ሲሄድ ይዞ ይሄዳል። ወይንም በመንግስት በምግብ እርዳታ ሊመጣ ይችላል። በንግድ ሊመጣ ይችላል። እንደገና ደግሞ ሆነ ተብሎ እዚህ ያለው ሊለምድ ይችላል። ለምሳሌ ባህር ዛፍ መጣ አገራችን ውስጥ። እንግዲህ የውጭ ነው አገር በቀል አይደለም። እንግዲህ ባህር ዛፍ አገራችን ውስጥ ብዙ ጠቀሜታ ሰጥቷል። ግን ከቁጥጥር ውጭ ሲሆን ደግሞ ሌላ ችግር ያመጣል። ባህር ዛፍ እዚያ ውስጥ አይደለም። እነኚህ ወራሪ ባዕድ ፍጥረታት ሳይታወቅና ባልታሰበ ሁኔታ ስለሆነ ችግር ላይ ያመጡት፣ በውሃም ላይ ይሁን በምግብ ዋስትና፣ በዘር ዋስትና፣ በአፈር ላይ፣ በሌላ በህልውና ላይ የሚያመጡት ችግር በሰው አመራር ነው፣ በአስተዳደር ጉዳይ ነው፣ በግብርና ነክ በተያያዙ ነገር ነው፣ በደን ሀብት ልማትና ጥበቃ ከተያዙ የተያዘ ስለሆነ አውቀን እናድርግ። ይሄ ደግሞ የጣና ብቻ ሳይሆን በአፍሪካም አለ፣ በደቡብ አሜሪካም አለ፣ በኤዥያም አለ። አጠቃላይ እንግዲህ እነኚህ ወራሪ ባዕድ ፍጥረታት ብዙ ነው ቁጥራቸው።
በነገሮ ላይ እምቦጭ በሰውም ሊመጣ ይችላል ሲሉኝ፣ ለምሳሌ አሁን ባህር ዛፍን እንደ ምሳሌ አንስተናል። ባህር ዛፍ ለምሳሌ እኔ ችግኙን ወስጄ አንድ ቦታ ሳደርገው ያው ይስፋፋና አደጋ ያመጣል። እምቦጭም እንደ ባህር ዛፍ ችግኙን ሰው ይዞ ይሄዳል። ምንድን ነው?
በጣም ጥሩ።
በሰው ይተላለፋል ያሉኝን ለማብራራት።
እሺ፣ እምቦጭ የላቲን ሲሙ ዋተር ሃይንስ ይባላል። ከየት መጣ ብትለኝ ከደቡብ አሜሪካ ከአማዞን ነው የመጣው። ለምን መጣ? ለጌጥ ነው።
እንደ ጌጥም ያገለግላል።
ለጌጥነት ነው መጀመሪያ ታሪኩ። እና አበባ ውብ ነው። አምሳ ሀገሮች አሉ። አሁን ቅድም ሰማን እንዳለው እዚህ ካናዳ አለ። ወደ አፍሪካ የመጣው አባይ ወንዝ አካባቢ ታይ፣ ከዛ አሁን አፍሪካን በሙሉ ይዞታል። በተለይ ውሃ ቀመስ የሆኑ ነገሮች ምንድን ነው ያፋፋው ታዲያ? የአፈርናው ጥበቃ ጉድለት፣ ደለሉ ምኑ ሲያመጣበት ሰው አሳ ማስገር አይችልም፣ መጓጓዝ አይችልም፣ ውሃውን መጠጣት አይችልም።
ውሃው ቢጠጣ አደጋ ይኖረዋል።
አደጋ አለው፣ በሽታ ያመጣል። ውሃ ወለድ በሽታዎችን ያመጣል። እንግዲህ የሀገራችን ሰው እምቦጭ የሚለው ውሃ ስለሚያዝል ልቅ አላለም በአነጋገራችን እምቦጭ አለ ሲል የዚ አይነትን ነው። እንግዲህ ትርጉም አለው አማርኛው አነጋገሩ።
ውሃ የያዘ ነገር ሲወድቅ እንደው እምቦጭ አለ ይባላል። አቶ ሰማነው፣ ጣናን ከእምቦጭ ለመታደግ የተቋቋመ ግብረ ኃይል ምንድን ነው አሁን ያቀዳችሁት?
አንደኛው ገንዘብ የማሰባሰብ ነው። ሁለተኛው ደግሞ ለሰው ግንዛቤ መስጠትና እርዳታውን እንዲለግስ የማድረግ ነው እና በየከተሞች እየተዟዟር ህዝባዊ ስብሰባዎች እናደርጋለን፣ ወይም በዚህ በእንግሊዘኛው አጠራር ታውን ሆል ሚቲንግስ ነው የምናደርገው። መጀመሪያውን ታውን ሆል ሚቲንግ በኖቬምበር ቶሮንቶ ላይ አድርገናል። ወደ 150 ሰው ነበር የተገኘው። ጥሩ ገንዘብ አሰባስበናል። በዛን ሞንትሪያልም እንደዚሁ አካሂደናል። አሁን ጃንዋሪ 13 ኦቶዋ ላይ ጥር 13/2018 በፈረንጆች አቆጣጠር ማለት ነው እናደርጋለን።
ቀንቷችሁ ገንዘብ ቢገኝ መሳሪያውን ለመግዛት ብትችሉ እንዴት ነው የምትልኩት? በማ በኩል ነው የምትልኩት? ወዴትስ ነው የምትልኩት?
በሰፊው ተወያይተንበታል። በጣና አካባቢ እና በባህር ዳር አካባቢ፣ በጎንደር አካባቢ የሚንቀሳቀሱ ግብረሰናይ ድርጅቶችን ዓለም አቀፍ የሆኑ ግብረሰናይ ድርጅቶችን አፈላልገን እነ ኦክስፋም፣ እነ ወርልድ ዋይድ ፈንድ ፎር ፕሪዘርቬሽን ኦፍ ዋይልድ ላይፍ የመሳሰሉትን አነጋገን። እነሱ በዚህ በኩል እኛ እንሳተፍም አሉ። ዜን ኬር ካናዳ የሚባለውን ድርጅት ጠየቅናቸው። ኬር ካናዳ ፈቃደኝነቱን ሰጠን። አሁን ኬር ካናዳ ደውለው ስምምነት ውል እንድናደርግ ፈቅደውልናል። ምን ማለት ነው? ቀጥታ ገንዘቡ ለኬር ካናዳ እንሰጣቸውና ኬር ካናዳ መሽኑን ገዝተው ቀጥታ ወደ ባህር ዳር ወስደው ራሳቸው ኢምፕሊመንት ያደርጋሉ።
እናንተ ግን ከዛ ያናገራችሁት የክልል ባለስልጣን ወይም የመንግስት አካል የለም?
የመንግስት ባለስልጣን አላናገርም። ግብረሰናይ ድርጅቱን ነው ኬር ካናዳን ፕሮግራም ዳይሬክተሮቹን ያነጋገርናቸው። በዚህ ላይ ነው የተስማማ ነው።
መሳሪያው ሲሄድ ከእናንተ አብሮ የሚሄድ ሰው ይኖራል ወይስ?
ከእኛ ውስጥ እንግዲህ አንድ ወይ ሁለት ሰው ሄዶ እዛ መድረሱን ያረጋግጣል። በተግባር ላይና በስራ ላይ መዋሉንም ያረጋግጣል ማለት ነው። በነገር ላይ አንድ ነገር እዚህ ጋር መናገር የምፈልገው ምንድን ነው፣ እኛ ዝም ብለን ግብረሰናይ ድርጅቱን ብቻ አይደለም ያነጋገር ነው። የአማራ ክልል የእምቦጭ አስተባባሪ ግብረ ኃይል ሰብሳቢው ዶክተር በላይነ ጋራም ግንኙነት ፈጥረን በዚሁ ላይ ስምምነት አለ እና ለኤንጂኦም አስፈላጊውን ትብብር ሊሰጡ እንደሚችሉ በጽሁፍም በቃልም ገልጸውልናል።
ዶክተር አውግቸው፣ እንግዲህ የቅዳሜ ሳምንት በሚደረገው ህዝባዊ ስብስብ በተለይ ግንዛቤ የማስጨበጡ ነገር ከእንደርሶ አይነቱ ባለሙያ ይጠበቃልና የዛን ቀን እርስዎ ምን ለማድረግ አስበዋል?
ቀዳሚ የሆኑ ሀሳቦች አሉ፣ መረጃዎች አሉ፣ እንነጋገራለን። እምቦጭ ምን እንደሆነ፣ እነኚህ ደግሞ ወራሪ
ባዕድ ፍጥረታት
ምንድን ናቸው፣ ባዕዶች ምንድን ናቸው? ለምሳሌ ወሎ አይደርቄ ይላል። ሌላ አለ ደግሞ ጃትሮፋ የሚባል ሌላ ወራሪ እጽዋት አለ እና አይደርቄ ይለዋል። አይደርቄ
አስጊ የሚባል እንዲህ አይነት ባዕድ ፍጥረት ወይም ፍጡር ከእምቦጭ ሌላ ሌላም አለ ኢትዮጵያ ውስጥ?
አዎ፣ ለዚህ እኮ ነው ቅድም ያልኩ ወራሪ ባዕድ ፍጥረታት ያልኩ ጥቅል ስም ነው።
ብዙ ናቸው ለማለት
ብዙ ናቸው፣
የብዙ ቁጥር ነው። እሺ፣
ብዙ ናቸው እና አሁን አፍሪካ ውስጥ ብቻ በምሳሌነት ብነግርህ ከሀያ በላይ ማምጣት እችላለሁ። አሁን ቪክቶሪያ ሐይቅ ላይ ይሄ እምቦጭ የሰራው ጥፋት መዓት ነው። ስንት ሚሊዮን ብቻ ሳይሆን ቢሊዮን ዶላር ነው የወጣው። እና እኛ ሀገር ደግሞ ከእርዳታ ጋር የገባ አቀንጭራ ይለዋል። አሁን አይደርቄ ጃትሮፋ የሚባል አሁን ለነዳጅ ለምን እናውለው የሚባል ነገር አለ። ያ ራሱ ወራሪ ነው። የማሽላ መሬትን የሚወስድን ሁሉና አፈርን የሚያመክን ነው። ብዙ ነገሮች አሉ። ስለዚህ እነሱን እንነጋገራለን። ተሳታፊው ይነጋገርበታል። ከእምነት አንጻር፣ ከባህል አንጻር፣ ከምግብ ዋስትና አንጻር፣ ከጤንነት አንጻር፣ ከውሃ ዋስትና አንጻር ሁሉም ይነጋገርበታል።
ከምግብ አንጻር ሲሉኝ ምን ማለት ነው?
የምግብ ዋስትና አለ። አሁን ሁሉ ነገር የሚገቡት ምንድን ነው? ምርትን ለማሳደግ፣ ድህነትን ብዙ ነገሮች አሉ። በዛ ሰበብ እየገቡ አላማቸውን ይቀንሳሉ። ጉልበት ምርቶች ይኖራሉ፣ ግን አልሚ ምግቦች፣ ጤንነትን የሚጠብቁ ሌሎች ነገሮች ደግሞ ይጠፋሉ። ይሄ ምግብ ዋስትና ሲባል ትርጉሙ ብዙ ነው፣ ብዙ አቀፍ ነው። እምቦጭ በሀይቅ ብቻ እንዳልተወሰነ በጣም አስቸጋሪ ወራሪ ባዕድ አረም እንደሆነ በውሃ ብቻ ላይ ሳይሆን በደረቅ መሬትም ላይ እንደሚሆን ትልቁ ነገር ችግሩን መነጋገርና ሁሉንም በየአቅጣጫው በሚያውቀው በገንዘቡም ሆነ በእውቀቷ መረባረብ ነው የሚያስፈልገው።
አቶ ሰማነው ቀደም ሲል አንድ ነገር ሊናገሩ ሲሉ ጥያቄ
አንድ ነገር
በእርሶ አጠቃልላለሁ።
ወራሪ አረም ስለተባለው ጉዳይ ነው እና ብዙ የተለያዩ ወራሪ አረሞች አሉ እና የጥፋት አድማሳቸው ደግሞ የተለያየ ነው። እምቦጭ ግን ከሁሉም የባሰ የጥፋት አድማሱ ሰፊ የሆነ ነው። ምክንያቱም የመራቢያ ዘዴው ራሱ በሁለት ዘዴ ነው የሚራባው ከሌሎቹ ለየት ባለ ሁኔታ። አንደኛ በዘር ይራባል። ይሄ ምንድነው? ጾታዊ በጾታዊ መልክ የሚራባ ማለት ነው፣ ወይም ሴክሹዋል ሪፕሮዳክሽን የሚለው ነው። ሁለተኛው ደግሞ አሴክሹዋል ወይም ኢጾታዊ የሆነ በግንዱ በቅርንጫፉ እና በሁለት ዘዴ ነው የሚራባው እና ሲራባ በጣም ፈጣን ስለሆነ ከፍተኛ ነው፣ አስቸጋሪ ነው። ሁለተኛ በጣም በከፍተኛ ሁኔታ ውሃ የሚመጥና ውሃ የሚያተን እጽዋት ነው። ከሌሎቹ በጣም አደገኛ ሆኖ የሚገኝ ወራሪ አረም ስለሆነ እንዲህ በቀላሉ ልናየው የሚገባ አይደለም።
መልካም። ሁለታችሁንም አቶ ሰማነው ታምራት፣ ዶክተር አውግቸው ተሾመ በጣም አመሰግናለሁ። መልካም ጅምር ነው፣ በርቱ። ምናልባት ከቅዳሜው ስብሰባችሁ በኋላ ምን ውጤት ተገኘ፣ ተሳካላችሁ ሆይ የመሳሰለውን ነገር አንስተን እንወያያለን። እግዚአብሔር ይስጥልኝ፣ በጣም አመሰግናችኋለሁ።
በጣም እግዚአብሔር ይስጥልኝ።
አዲሱ አንተንም እናመሰግናለን። ዶክተር አውግቸው ተሾመና አቶ ሰማኸው ታምራት እንግዶችህ፣ የእምቦጭን ማንነት በቅጡ እንድንረዳ ምናልባትም በርቀት መፍራት ብቻ ሳይሆን ለምን እንዴት ይራባል፣ ግሩም ቃለ ምልልስ ነው። ተስፋ አድርጋለሁ ለክትትል ጊዜ ይኖረናል።
እነዚህን ደግሞ ምሁራን የጠቆሙኝን የኦታዋ ነዋሪ እና ቶስቲ በልን ከልብ አመሰግናለሁ። በጣም ጥሩ ሰዎች ነው የጠቆሙኝ። ተገቢ ትክክለኛ ሰዎች
የባለሙያው ሰዎች ናቸው። ማስተባበር ብቻ ሳይሆን ሳይንሱንም በደንብ በቅጡ የሚያውቁ
በጣም ዶክተር አውግቸውን በሌላ ፕሮግራም በሳይንስ ፕሮግራም እንደውም ወደፊት ልናመጣቸው ይገባል። ሰፊ ግንዛቤ ያላቸው አቶ ሰማ ነውም ራሳቸው ይገርማል።
ሁለቱም ባለሙያዎች ጥሩ አድርገው አብራርተዋል። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በጊዜው ሰሌዳ መሰረት ዲሞክራሲ በተግባር
ለዚህ ፕሮግራም መነሻ የሆነንን ባለፈው ጊዜ ያስተላለፍነውን እንደገና እናሰማ። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ አገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሬ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ ማቅረቡን ባለፈው ቀደም ሲል እንዳልኩት ዘግበናል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አገዛዙ ሊደርሰው በማይችል መንገድ ካደረጉ ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል በሚል መሆኑም ተገልጧል። በትናንት ዘገባችን የታቅቦ ጥሪውን ዘመቻ የሚያስተባብረውን ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል አንደኛውን አባል አቶ ፋሲካ ጌታነህን አነጋግረን የመንግሥት ባለሥልጣን ምላሽ ለማግኘት ሞክረን ነበር። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለዛሬ በቀጠሩን መሰረት ደውለን አግኝተናቸዋል። ፕሮግራሙን ያዘጋጀው እና ያነጋገራቸው ሰሎሞን ክፍሌ ነው። አቶ መለስ አለም በቅድሚያ ለትብብሮ ላመስግን።
እኔም አመሰግናለሁ ሰለሞን።
የጋራ ግብረ ኃይሉ ኢትዮጵያውያን ለምን የውጭ ምንዛሪ በአሁኑ ወቅት ወደ ኢትዮጵያ እንዳይልኩ ጥሪ ሲያቀርብ የሰጠው ምክንያት አንዱ በወቅቱ ጸረ መንግሥት የተቃውሞ እንቅስቃሴ ኢኮኖሚው የተንኮታኮተውን መንግስት ተጽዕኖውን ለማጠናከር ይረዳል የሚል ነው።
በመጀመሪያ አቶ ፋሲካን፣ የአሜሪካ ድምፅ አድማጮች፣ በውጭ የሚገኙ ኢትዮጵያውያን መልካም የፈረንጆች አዲስ ዓመት ብዬ ልጀምር። እኔ በመጀመሪያ ደረጃ በመላው ዓለም የሚገኙ ኢትዮጵያውያን በሀገራቸው ልማት ለሚያደርጉት አስተዋጽኦ በጣም ትልቅ አክብሮት አለኝ። ይሁን እንጂ በነ አቶ ፋሲካ ይካሄዳል የተባለው ቅስቀሳ በአዲስ አመት የቀረበ አሮጌ ገጸ በረከት አድርጌ ነው የምወስደው። አበው አሮጌ ወይን በአዲስ አቁማዳ ይላሉ። ኢትዮጵያውያን እህት እና ወንድሞቻችን አገር ቤት ለሚገኙ ወላጆቻቸው እንዲሁም ቤተሰቦቻቸው ገንዘብ እንዳይልኩ ዘመቻ ለማካሄድ የተያዘው ሀሳብ ሳይወለድ የሚጨነግፍ ሀሳብ ነው። በአንድ ነገር በተመሳሳይ መንገድ እየሰራ የተለየ ውጤት መጠበቅ እንዴት ይቻላል? ከዚህ በፊት በተደጋጋሚ 1-3 አመት እንደዚህ አይነት ሙከራ እንደነበረ አስታውሳለሁ ሰለሞን። እውነት ለመናገር በዚህ ጉዳይ ላይ ውይይት ባልቀርብ እመርጣለሁ፣ ግን ለአሜሪካ ድምፅ ሬዲዮም ለአድማጮችም ካለኝ ክብር የተወሰነ አስተያየቶችን ልስጥ። ተመሳሳይ ዘመቻ ሲሞከር ያኔ የነበረው ውጭ ምንዛሬ ወደ ሀገር ቤት የሚገባው በረሚታንስ መልክ በእንግሊዝኛው $300 million ብቻ ነው የነበረው። ከአንድ አመት በኋላ ወደ 3.6 billion፣ ከዛ በኋላ 4 billion፣ አሁን የመጨረሻው ያለን አሃዝ ወደ 4.6 billion አካባቢ ነው ዜጎቻችን፣ ወንድሞቻችን፣ እህቶቻችን ወደ ሀገር ቤት የላኩ። ስለዚህ ዘመቻው ቀደም ብሎ የተጀመረ ይሁን እንጂ ወደ ሀገር ቤት ወገኖቻችን የሚልኩት ገንዘብ ከጊዜ ወደ ጊዜ እያሻቀበ ነው ሄደው እና ይህ የሚያሳየው አሁን የተጀመረው ሀሳብና ጉዳይም ብዙም ርቀት እንደማይሄድ ነው። ሰለሞን፣ አንተም እንደምታውቀው ኢትዮጵያውያን ሀገር ቤት ያሉ ቤተሰቦቻቸውን የሚደግፉት ስለሚሰርፋቸው ሁሉ ነገር ስለደላቸው አይደለም። አሜሪካም ያሉት፣ አውሮፓም ያሉት፣ መካከለኛው ምስራቅም ያሉት፣ ደቡብ አፍሪካ አካባቢ ያሉት መነሻችን ኢትዮጵያውያን እርስ በርስ የመደጋገፍ ጠንካራ ባህል ስላለን ነው። ልጆች ወላጆቻቸውን የመጦር ታላቅ ታናሹን የመደገፍ ሲወራረስ የመጣ በጣም ጠንካራ ኢትዮጵያዊ ባህል አለን። ከራስህ ውጭ ለሌላው የመኖር ልምድም አለን። በዚህ ምክንያት ነው ወደ ሀገር ቤት የሚልኩት ገንዘብ፣ የቤተሰቡን ደስታ ለመደሰት፣ ድካሙን ለመጋራት። ኢትዮጵያዊ መሆን ብቻ በቂ ነው። ስለዚህ ይህንን የሚያደርግን ኢትዮጵያዊ ገንዘብ አትላክ ብሎ ለማለት መካሪም ዘካሪም ቀስቃስም ዘመቻ አያስፈልገውም። ቤተሰብን አትርዱ ማለት ራስን አትርዳ ማለት ነው። ቤተሰቦቻችሁን አትርዱ፣ አትደግፉ፣ ችግራቸውን አትጋሩ ማለት ነው። ይህ ዲያስፖራውን መናቅ ነው። ይህ ኢትዮጵያዊውን መናቅ ነው። የኢትዮጵያ ባህልና ወጋ የሚሄድም ጉዳይ አለ። ስለዚህ ወደ አገር ቤት የሚላክ ገንዘብ በቀጥታ ለመንግስት የሚሰጥ ገንዘብም አይደለም እኮ ሰለሞን፣ ወደ መንግስት ካዝና በቀጥታ የሚገባ ጉዳይም አይደለም። ይህንን የዚህ ዘመቻ ቀስቃሽ ነው የሚሉት ወንድሞቻችን ሳያውቁት ቀርተው ካልሆነ በስተቀር። ስለዚህ ለምሳሌ አቶ ፋሲካ ሀሳባቸውን ለውጠው ይህንን ዘመቻ ስተው ለገናም ሆነ ለፋሲካ $100 እንኳን ቢልኩ ገንዘቡ ለቤተሰብ የበዓል መዋያ የሚውል ነው ወይም የግል ቁጠባቸው የሚውል ተደርጎ ነው መወሰድ ያለበት እንጂ የተለየ የመንግስት ጥቅም ያገኝበታል የሚል የተሳሳተ ግንዛቤ እንዲኖራቸው የሚያስፈልግ አልመሰለኝም በምንም አይነት።
አዎ አቶ መለስ፣ ተአቅበው ህዝብን ሊጎዳ በማይችል መንገድ ይካሄዳል ነው የሚሉት እኮ የዚህ ዘመቻ አስተባባሪዎች። ለማስታወስ አቶ ፋሲካ ጌታነህ ትላንት እንዲህ ነበር ያሉት።
አንደኛ የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃል ወይ የሚለው ነገር እሱ መልስ ሊያገኝ ይገባል። ይሄ ገንዘብ ቢቀንስ ወር በተወሰነ ደረጃም ቢቆም ጉዳት አይደርስም ልንል አንችልም። ነገር ግን የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ፣ አሁን አንተ በገለጽከው መልኩ ህዝቡ ሁሉ ይራባል የሚለው ነገር ትንሽ የተጋነነ እውነት ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል። እዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ስርዓቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለን። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይህም ማለት በዌስተርን ዩኒየን፣ መኒግራም በመሰሉ ፎርማል ቻናልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ቤተሰቦቻቸውንም እየረዱ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረብ ነው እና ይህም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ ካለባቸው የአቅማቸውን ያህል መቀነስ ይችላሉ። $100 የሚልክ ወይም $100 የሚልክ አንድ ሰው $80 አድርጎ ቢልከው $20 ወደ ስርዓቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን እና እነዚህም መንገዶች ከተጠቀሙ ቤተሰብም ትልቅ ጉዳት ላይ ሳይደርስ ስርዓቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው እና በዚህ መልኩ ነው ልገልጸው የምችለው።
አቶ መለስ እርሶስ ምን ይላሉ?
እንዳልኩት አቶ ሰለሞን፣ አንደኛ የዓለም ባንክ 50% ወደ አገር ቤት የሚላከው ገንዘብ ለእንጀራና ዳቦ የሚውል ነው ነው 27% እስክሪብቶና ደብተር የሚገዙ ኢትዮጵያውያን ናቸው። እነዚህ የነገ የሀገር ተረካቢዎች ናቸው። ወላጆቻችን ደግሞ ይሄ ሀገር አሁን ያለበት ደረጃ እንዲኖር ህይወት የገበሩ ናቸው፣ መስዋዕትነት የከፈሉ ናቸው። የእነሱ ብድራት ይሄ እንዴት ሊሆን ይችላል? የእነሱ ብድር ይሄ አይደለም። ስለዚህ ይሄ አገር መቀጠል አለበት። እኔም አንተም አቶ ፋሲካም እንደዚህ መነጋገር የቻልነው እኮ አቶ ሰለሞን ኢትዮጵያ አሁን ስላለች ነው። ሊያስመሰግን እንደ አንድ ኢትዮጵያዊ ተገቢ ሊሆን የሚችለው እና አቶ ፋሲካ እዚህ ያለ ትምህርት ቤት ለማቋቋም ቢደግፉ፣ መጽሐፍት ቢልኩ፣ ይሄ ነው ኢትዮጵያዊነት። ልዩነቶች ሊኖሩ ይችላል። በብዙ መንገድ ላይ ልንለያይ እንችላለን። አቶ ሰለሞን፣ ኢትዮጵያዊነትን በተመለከተ ግን አንድ ሀሳብ ሊኖረን ይገባል ነው የምልህ። ስለዚህ ቀደም ሲል ከተገለጸው የሰብአዊ መብት ጉዳይ ጋር የሚያያዝ ጉዳይ አይደለም፣ ዱባና ቅል ነው።
መልካም፣ አመሰግናለሁ አቶ መለስ አለም ለትብብሮ።
መልካም የፈረንጆች አዲስ አመት። መጪው ጊዜ የኢትዮጵያ ገና ነው። ሰለሞን፣ አንተም አቶ ፋሲካም በዓሉን ከቤተሰቦቻችሁ ጋር ለማክበር መልካም ጊዜ ይሆንላችሁ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ።
ያስተናገድናችሁ አዲሱ አበበና
አሉላ ከበደነን
ከአቀናባሪው ንጉሶ ታምሬ ጋራ እና ከተተኪው መሐንዲስ ጋራ ሰላም፣ ደህና ደሩ እንላለን።
የትግርኛ ስርጭት ይቀጥላል። ቻው።